ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኬንያውያን ያካሄዱትን ትናንት የተካሄዱትን ምርጫ ውጤት እንዳይቀበሉ ዋናው የተቃዋሚ መሪና ፕሬዝዳንት እጩ ተወዳዳሪው ራይላ ኦዲንጋ ጥሪ አሰሙ።
We are basically telling our people not to accept these results. These are foreign results.
Only the convention. ውጤቶቹን እንዳይቀበል እየነገርነው ነው። የፕሬዝዳንታዊ ምርጫው ብቻ ሳይሆን በአጠቃላይ የገዢዎችና የአካባቢ ምክር ቤቶች ምርጫዎች ውጤቶች ሁሉ ባዕድ ቁጥሮች ናቸው።
በሌላ በኩል ደግሞ የገዢው ጁብሌ ፓርቲ ዋና ጸሐፊ ራፋኤል ቱጁ ሰው እንዲረጋጋ ሲሉ ጥሪ አስተላልፈዋል።
Well, we know that it's been a very hard-fought campaign.
ይህ ብርቱ ፍክክር የተደረገበት ዘመቻ እንደሆነ እንገነዘባለን። መቼም አንዱ ሲያሸንፍ ተሸናፊም ይኖራል።
ዝርዝሩን በእለቱ አብይ ርዕስ እናቀርባለን።
የመላው አንድነት ድርጅት መኢአድና ሰማያዊ ፓርቲ የለገጣፎ ለገዳዲ ከተማ አስተዳደር የእምነት ነጻነትን በመጣስ ቤተክርስቲያን አፍርሷል ሲሉ ከሰሱ። ዝርዝሩን በዜና መጽሔት የትንታኔ ክፍለ ጊዜ እናቀርባለን።
ሌሎች በርከት ያሉ ዘገባ ቅንብሮችም ይዘናል። ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ዛሬ ረቡዕ ነሐሴ 3 2009 ዓ.ም ነው። አስተናጋጆቻችሁ
አሉላ ከበደና
አዲስ አበባ፣ አቀናባሪያው ብርሃን ኃይሉ ነች።
የስርጭት መሐንዲሳችን ከርዲት ፋይነም። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያም የሰዓት የዓለም ዜና።
ኬንያውያን ትናንት ያካሄዱትን የምርጫ ውጤት እንዳይቀበሉ ዋናው የተቃዋሚ መሪና ፕሬዝዳንት እጩ ተወዳዳሪው ራይላ ኦዲንጋ ጥሪ አሰሙ። ከተፈጠው ድምጽ 96 ከመቶ የተቆጠረ ሲሆን ስልጣን ላይ ያሉት ፕሬዝዳንት ኡሁሩ ኬንያታ 54 ለ45 በሆነ ልዩነት እየመሩ መሆናቸው ተዘግቧል። በሌላ በኩል ደግሞ ከምርጫው ጋር ፖሊስ አላስፈላጊ ያልሆነ ኃይል እንዳይጠቀም ዓለም አቀፍ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል አሳስቧል። የኬንያ ምርጫ ኮሚሽን ውጤቱን ዛሬ እንደማያሳውቅ ማምሻውን ገልጧል። ቀደም ሲልም ውጤት የመግለጥ እቅድ እንደሌለው አመልክቶ በኤስኤምኤስ ማለትም በቴክስት የተላለፈው ዜናም የሐሰት መሆኑን አመልክቷል። ቀደም ሲል እንዳልነው ዘገባ እናክላለን። በዚህ ላይ
የደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ በብሔራዊ ምክር ቤቱ የተካሄደውን የትምምን ድምጽ በጠባብ የድምጽ ብልጫ በማሸነፍ ስልጣን ላይ ለመቆየት ቢችሉም አገሪቱን በአንድነት ለማቆየት ግን አዲስ ፈተና እንደሚጠብቃቸው ተገለጠ። ማይክ ብራውን ከጆሃንስበርግ ተከታዩን አጭር ዘገባ ልኳል። ሰለሞን ክፍሌ ይዞት ቀርቧል።
ፕሬዝደንት ጄኮብ ዙማ ትላንት ማታ ድምጽ ከተሰጠ ጥቂት ጊዜ በኋላ ለደጋፊዎቻቸው ባደረጉት ንግግር የአፍሪካ ብሔራዊ ኮንግረስ ፓርቲን ሊደረስበት የማይችል ጠንካራ የብዙሃን ፓርቲ ሲሉ አወድሰዋል።
They believe they could use technicalities in parliament.
እዚህች ሀገር ውስጥ አብዛኛውን ህዝብ ስለሚወክሉ ሰዎች መናገር ከፈለጋችሁ የአፍሪካ ብሔራዊ ኮንግረስ ነው። አሁን ግን ማመን ቻሉ። አንዳንድ አሰራሮችን በመጠቀም በፓርላማው የኤንሲን የበላይነት ለመውሰድ ፈልገው ነበር። የማይቻል ሆነባቸው። ማድረግ አልቻሉም። በምክር ቤቱ አብዛኛውን ህዝብ የምንወክል እኛ ነን።
ፕሬዝዳንት ዙማ በምክር ቤቱ የተቃውሞ ድምጽ ካላቸው ጋር ግንኙነቶችን ለመጠገን ድርድሮች ይጀምሩ እንደው ግልጽ የሆነ ነገር የለም። ይበ እንዲህ እንዳለ ግን ከዙማ ጋር የተጀመረው የፖለቲካ ጦርነት አለማብቃቱን ተቃዋሚዎች እያመለከቱ ነው። ሲያም ሲላላሊ የተቃዋሚው ፓርቲ ደጋፊ ናቸው። እንዲህ ይላሉ።
በውጤቱ በጣም አዝነናል። ተስፋ ቆርጠን ግን አናበቃም። በጥረታችን እንቀጥላለን። አዝነናል፣ ምክንያቱም ዙማን ለመጣል ጠንክረን ሰርተናል። ከትምምን ድምፁ ለጊዜው አመልጠዋል። በዚያ ምክንያት ግን ተስፋ ቆርጠን አንቀመጥም።
ዙማ ትላንት ቢሸነፉ ኖሮ ከመላ ካቢናቸው ጋር ስልጣን ይለቁ እንደነበር ይታወቃል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያ ጋር ዛቻዎች በሚለዋወጡበት በአሁኑ ወቅት የአሜሪካ የኒውክለር መሳሪያ ክምችት ከምንጊዜም በበለጠ ጠንካራና ኃያል ነው ሲሉ ዛሬ ተናግረዋል። ትራምፕ ዛሬ ማለዳ በትዊተር ባስተላለፉት መልእክት ባለፈው ጥር ወር ስልጣን እንደያዙ የነበራቸው ቀዳሚ ዓላማ የኒኩለር ክምችቱን ማደስና ማዘመን እንደነበር ገልጠዋል። አያይዘውም ይህን ኃይላችንን የምንጠቀምበት ጊዜ እንደማይመጣ ተስፋ አድርጋለሁ፣ በዓለም ልዕለ ኃያላን የማንሆንበት ጊዜ አይኖርምና ብለዋል። ትራምፕ ይህን ያሉት በዩናይትድ ስቴትስ ላይ የሚሰነዘር ማንኛውም አይነት ዛቻ ከዚህ ቀደም በዓለም ዙሪያ ባልታየ መልኩ የእሳትና የቁጣ ምላሽ ያገኘዋል የሚል ዛቻ በሰሜን ኮሪያ ላይ ካሰሙ በኋላ ነው። የሀገሪቱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ግን ትራምፕና ሰሜን ኮሪያ የተለዋወጧቸውን ዛቻዎች አቅልለው አይተዋል። አሜሪካውያን ካለፉት ቀናት ወዲህ ሲሰማ የሰነበተውን ልፈፋን አስመልክቶ ብዙም ሳይጨነቁ ተኝተው ማደር አለባቸው ሲሉ ዛሬ የማረጋጋት መልእክት አስተላልፈዋል። በዚህ ላይ መጽሔት ዘገባ ይኖረዋል። በሌላ በኩል ደግሞ ሰሜን ኮሪያ እንደ አውሮፓ አቆጣጠር ከ2015 ዓ.ም ጀምራ በእድሜ ይፍታህ እስራት ወህኒ ያወረደቻቸውን ካናዳዊ ፓስተር መፍታቷን አስታወቀች። የሰሜን ኮሪያ መንግስታዊ ዜና አውታር እንደዘገበው ካናዳዊ ፓስተር ሃዮን ሱን ለም የታሰሩት በአገር ላይ ወንጀል ፈጽመዋል በሚል ውንጀላ ነው። ኦፊሴላዊ የኮሪያ ዜና አውታር በዘገበው መሰረትም ፓስተር ሊም ሊፈቱ የቻሉት አንድ የካናዳ ልዑካን ጓድ ወደ ፒዮንግያንግ ከሄደ በኋላ ታመዋል በሚል ምክንያት በመሰጠቱ ነው። ሚስዮናዊው የካናዳ ፓስተር ሊም የቀረበባቸውን የአገር ደህንነት ማናጋት ውንጀላም የካናዳ መንግስት አልተቀበለውም።
በየቀኑ ከ100 በላይ አሜሪካውያንን እየገደለ ያለውን ካደገኛ መድኃኒቶች የሚመደበውን የከባድ ስቃይ ማስታገሻ መድኃኒቶች ያላግባብ የመጠቀም ወረርሽኝ ታግለን ከማሸነፍ በስተቀር ሌላ አማራጭ የለንም ሲሉ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ሚስተር ትራምፕ ኒውጀርሲ ከሚገኘው የጎልፍ ስፖርት ክበባቸው ሆኖ በሰጡት በዚህ መግለጫ ይህን ሱስ አስያዥ አደገኛ መድኃኒት የሚጠቀመው ሰው ቁጥር ባለፉት 20 ዓመታት በአራት እጥፍ ጨምሯል፣ የመቆጣጠሩ ጥረት ግን ተዳክሟል ብለዋል። አብዛኛው አደገኛ ሱስ አስያዥ በድብቅ የሚገባበትን የደቡቡን ድንበር ቁጥጥራችንን በማጠናከርም እንዋጋለን ያሉት ሚስተር ትራምፕ በሱስ ለተያዙትም ሕክምና በመስጠትና በመከላከል እርምጃዎች እንታገለዋለን ሲሉም ቃል ገብተዋል።
ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢትዮጵያና የህንድ አውሮፕላኖች ክንፎች ተላተሙ። የኢትዮጵያ አየር መንገድ ንብረት የሆነ B767 አውሮፕላን ከA320 የህንድ አውሮፕላን ጋር ዛሬ ክንፍ ለክንፍ ተጋጭተዋል። አጋጣሚው የተፈጠረው የኒው ዴልሂው ኢንድራ ጋንዲ ዓለም አቀፍ አውሮፕላን ጣቢያ ላይ በሀገሩ ሰዓት ዛሬ ከሌሊቱ 8:20 ወይም በአዲስ አበባ ሰዓት ከማለዳው 10:55 ላይ ነው። አደጋው የተከሰተው የኢትዮጵያ አየር መንገድ አውሮፕላን 196 ተሳፋሪዎችን ይዞ ወደ መንደርደሪያው ለመጠጋት በትራክተር እየተገፋ ሳለ ከጎኑ ቆሞ ከነበረው የኤር ኢንዲያ አውሮፕላን ክንፍ ጋራ በመፋተጉ ነው። ወደ አዲስ አበባ ለመነሳት የተዘጋጀው የነበረው የኢትዮጵያ አየር መንገድም ሆነ የኤር ኢንዲያ አውሮፕላን ሞተሮች ገና ያልተነሱ ስለነበሩ የከፋ ጉዳት ሳይደርስ ቀርቷል ተብሏል። ተሳፋሪዎች ሁሉ ያለ ጉዳት እንዲወርዱ መደረጉና በረራው መሰረዙ ታውቋል። በደንበኞቹ ላይ ለተፈጠረው ሁኔታ ይቅርታ የጠየቀው የኢትዮጵያ አየር መንገድ የጥገና ስራዎች እየተከናወኑ መሆናቸውን በዌብሳይቱና በማህበራዊ መገናኛ ባሰራጨው መልእክት አስታውቋል። ተጨማሪ መረጃ እንዳገኘ ይዘን እንመለሳለን። መጨረሻም የሐዘን ዜና።
በመጨረሻም ዜና አረፍት፣ አቶ ሀብተ ስላሴ ታፈሰ አረፉ።
ኢትዮጵያ ቱሪስት ኦርጋናይዜሽን የሚለውን እሱን አቋቋሙ። አመሉም ሆነ በአሰራሩ በአመራሩ በእውነቱ በእንግዳ አቀባበሉ ከዛ ከተመኘሁት በላይ ሆኖ ነው ያገኘሁት። እኔም ጋር አብረን ብዙ ጊዜ ጀርመን ሀገር ለኢናውግሬሽን ፍላይት ለመጀመሪያ ብሪያ ከኢትዮጵያ አየር መንገድም ቦርዱ ሊቀመንበር ስለነበርኩኝ መልቼ ሲሄድ እሱና አቶ ተሸመ ገብረ ማርያም፣ አቶ ስዩም ሀረጎች፣ እነዚህ ሁሉ ከኔ ጋር አብረ ሄዱ ነበረ። ሌሎችም ሁሉ እኛ ጋር የበረሩ አሉ። ግን ያኔም ቢሆን እሱ የሚያሳየውና የነበረው እውቀትና እንትን በጣም ለሰው ጥሩ የሆነ ችሎታው በላይ ለሀገሩ ደግሞ ጠቃሚ የሆኑትን ነገሮች በተለይ በቱሪዝም በኩል ያበረከተው እስካሁን ድረስ እሱን የሚዘክረው ይሆናል። ለእኔም በጣም ታላቅ ሐዘን ነው የሚሰማኝ። ቅርብ ጓደኛ እና ወዳጅ የነበረ እግዚአብሔር ነፍሱን ይማረው።
በወቅቱ የስራና የህንፃ ኮንስትራክሽን ሚኒስትርና የመጀመሪያው ቀጣሪያቸው የነበሩት ልዑል ራስ መንገሻ ስዩም ናቸው ስለ አቶ ሀብተ ስላሴ የተናገሩት። ለኢትዮጵያ ቱሪዝም የመሰረት ድንጋይ ያኖሩት አቶ ሀብተ ስላሴ ታፈሰ በ91 ዓመታቸው ነው ዛሬ ያረፉት። የኢትዮጵያ ቅርስና ታሪክ ውርሶች በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ሰፊ ዕውቅና እንዲያገኝ መሰረት ያኖረ ተግባር የፈጸሙት አቶ ሀብተ ስላሴ ታፈሰ የጢስ አባይ፣ ጣና፣ ጎንደር፣ ላሊበላና አክሱም የጉብኝት መስመሮች እንዲዘረጉና እንዲታወቁም ያደራጁ የኢትዮጵያ ቱሪዝም አባት የሚል ቅጽል የተሰጣቸው ናቸው። ባለብዙ ሙያና ባለብዙ አንደበቱ አቶ ሀብተ ስላሴ ታፈሰ ከቱሪዝም ስራዎቻቸው ሌላ የልዑል መኮንን ኃይለ ስላሴ መታሰቢያ የሆነው የዛሬው ጥቁር አንበሳ ሆስፒታል እንዲከፈት ለንጉሱ ሐሳብ አቅርበውና አሳምነው ወደ ተግባር እንዲገባ የሚያደርጉ ሰው ናቸው። አቶ ሀብተ ስላሴ በኢትዮጵያ ውጭ ጉዳይ ሚኒስቴር የፕሬስ ኃላፊ ሆነው ስራ ከመጀመራቸው በፊት በዩናይትድ ስቴትስ በመንግስት ግንኙነት ጉዳዮች የመጀመሪያ ዲግሪ አግኝተዋል። የሁለተኛ ደረጃ ትምህርታቸውን ያጠናቀቁት በተፈሪ መኮንን አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። አቶ ሀብተ ስላሴ ታፈሰ 3 ልጆችን አፍርተዋል። አድማጮች፣ ዝርዝር ዘገባ በሌላ ዝግጅት እናቀርባለን። ዜናው አበቃ።
ክቡራንና ክቡራት አድማጮች የምትከታተሉት
ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች
አዲሱ አበበና
አሉላ ከበደ ነን።
በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ቢሆንም ከዚያ በፊት ግን በሁለተኛው ግማሽ ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ እናሰማለን።
ኢህአዴግ ስልጣን ከያዘ ጀምሮ በአገሪቱ ጦርነት አቋርጦ አያውቅም። ሰው ማሰር አቋርጦ አያውቅም። መግደሉ አቋርጦ አያውቅም። ከገባም ዝም ብሎ የጭንቀት አዋጅ ነው እንጂ ለውጥ ሊያመጣ አይችልም። አዋጅ ከተነሳ እስረኞች፣ ፓርቲዎች መፈታት አለባቸው፣ ጋዜጠኞች መፈታት አለባቸው። ቢታወጅም ባይታወጅም ለእኔ ለውጥ አይሰጠኝም።
የምሽቱ የዲሞክራሲ በተግባር እንግዳ የህዝባዊ ወያኔ ሀርነት ትግራይ መስራች አባል አንጋፋው አቶ አስገደ ገብረስላሴ ናቸው።
ከኮምፒውተር ጋር ልዩ የሆነ ተስጦ እንዲኖረኝ እንደውም ፍላጎትም እንዲኖረኝ አድርጎኛል። ሌላው ደግሞ በጣም ጥሩ ጓደኞችን አግኝቻለሁ ከህይወት ልምድ ጭምር።
ሴት ተማሪዎችን ወደ ሳይንስ፣ ቴክኖሎጂ፣ ምህንድስናና የሂሳብ ትምህርት ዘርፎች ለመሳብና ለማነቃቃት በማሰብ የአሜሪካ ኤምባሲ የጀመረውን ስራ ቆየት ብለን ቃኛለን። አሁን ቀዳሚው የዕለቱ አብይ ርዕስ
ኬንያውያን ትናንት ያካሄዱትን የምርጫ ውጤት እንዳይቀበሉ ዋናው የተቃዋሚ መሪና የፓርቲው ፕሬዝዳንት እጩ ተወዳዳሪው ራይላ ኦዲንጋ ጥሪ አሰሙ። ከተሰጠው ድምጽ 96% የተቆጠረ ሲሆን ስልጣን ላይ ያሉት ፕሬዝዳንት ኡሁሩ ኬንያታ 54-45 በሆነ ልዩነት እየመሩ መሆናቸው ተዘግቧል። በሌላ በኩል ደግሞ ከምርጫው ጋር ፖሊስ አላስፈላጊ ያልሆነ ኃይል እንዳይጠቀም ዓለም አቀፍ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል አሳስቧል። የኬንያ ምርጫ ኮሚሽን ውጤቱን ዛሬ እንደማያሳውቅ ማምሻውን ገልጧል። ቀደም ሲልም ውጤት የመግለጽ እቅድ እንደሌለው አስመልክቶ በቴክስት የስልክ መልእክት የተላለፈ ዜናም የሐሰት መሆኑን አመልክቷል። ከኬንያ ዋና ከተማ ናይሮቢ የደረሰንን የጂል ክሬግን ዘገባ ሰለሞን አማተ ይዞ ቀርቧል።
የኬንያ የምርጫ ኮሚሽን የምርጫውን ውጤት ዛሬ እንደማያሳውቅ ማምሻውን ባሰራጨው መልእክት ገልጿል። ቀደም ሲልም ቢሆን እቅድ እንዳልነበረው አመልክቶ በኤስኤምኤስ ወይም በቴክስት መልእክት የተናፈሰው ሐሰት ነው ሲል አስተባብሏል። ወትሮ በትርምስ የሚሞሉት የናይሮቢ መንገዶችና ጎዳናዎች ዛሬ ጭር ብለው ውለዋል። የተሰጡት ድምጾች ወደ ናይሮቢው ብሔራዊ ቆጠራ ማዕከል ሲጎርፉ ውለዋል። ማዕከሉም ቆጠራዎቹ እንደተጠናቀቁ ከስር ከስር የየወረዳውን ውጤት ሲገልጹ ውሏል። ኤንኤኤስኤ ወይም ናሳ በሚል ምህጻር የሚጠራው የብሔራዊው የላቀ ጥምረት እጩ የሆኑት የተቃውሞ መሪ ራይላ ኦዲንጋ ግን የምርጫ ኮሚሽኑ የመጨረሻውን ውጤት ከተሰጡት ድምጾች ጋር የሚቀርቡለትን ቅጾችና ሰነዶች ፈትሾ ሳያረጋግጥ አጠቃላዩን ውጤት እንዳያሳውቅ አሳስበዋል።
We are basically telling our people not to accept these results. These are foreign results.
ህዝባችን ውጤቶቹን እንዳይቀበል እየነገርነው ነው። የፕሬዝደንታዊ ምርጫው ብቻ ሳይሆን በአጠቃላይ የገዢዎችና የአካባቢ ምክር ቤቶች ምርጫዎች ውጤቶች ሁሉ ባዕድ ቁጥሮች ናቸው። ይህንን ነው ለኬንያውያን እየነገርነው ያለነው። እንዲረጋጉና እንደ ተረጋጉ እንዲቆዩም ነው እየጠየቅናቸው ያለነው።
ራይላ ኦዲንጋ ቀደም ሲልም ገዢው ጁቤሊ ፓርቲ በሀገሪቱ ታሪክ ውስጥ ታይቶ የማይታወቅ የምርጫ ማጭበርበር ፈጽሟል ሲሉ በትዊተር ከሰዋል። አሁን ግን ይዘናቸዋል ብለዋል። በምርጫ ስርዓቱ የኮምፒውተር አሰራር ላይ ተፈጽሟል የተባለውን ሰርጎ ገብ ጥቃት እየጠቆሙ የፕሬዝደንት ኡሁሩ ኬንያታ ፓርቲ የሆነው ጁቤሊ ፓርቲ ዋና ጸሐፊ ራፋኤል ቱጁ ስለ ምርጫው እንዲህ ብለዋል።
Well, we know that it's been a very hard-fought campaign and
ይህ ብርቱ ፉክክር የተደረገበት ዘመቻ እንደሆነ እንገነዘባለን። መቼም አንዱ ሲያሸንፍ ተሸናፊም ይኖራል። አንድ ወገን ሲሸነፍ ደግሞ ስሜት የሚነኩ ሁኔታዎች በአግባቡ ይፈጠራሉ። በተለይ ስሜትህን፣ ገንዘብህን፣ ጊዜህን፣ ጉልበትህን ሁሉ በዘመቻው ላይ ካፈሰስክ። ይሁን እንጂ ጥሪያችን ውጤቱን መቀበል አለብን የሚል ነው። ይህ ፕሬዝደንታችን ቁርጠኝነታቸውን እየገለጹ ያሉበት አቋም ነው። ናሳዎችም እንዲሁ ለዚህ ሐሳብ ራሳቸውን ያስገዛሉ የሚል ተስፋ አለን።
የምርጫ ኮሚሽኑ ሊቀመንበር ዋፉላ ቼቡካቲ በሰጡት መግለጫ ተቃዋሚው ጥምረት ናሳ እያናፈሰ ያለው ከምርጫ ሂደቱ አንዷን ጉዳይ የውጤቶቹን መነገር አስመልክቶ ያለውን ነጥብ አንስቶ ነው ብለዋል።
But what we are saying is, from what I understood, the only issue is on the results transmission, not on
እንደምንረዳው ያለው ብቸኛ ጉዳይ የውጤቶቹ መነገር እንጂ በአጠቃላይ የምርጫው ሂደት ላይ አይደለም። ለዚህም ኮሚሽኑ ተጨማሪ ስራዎችን እያከናወነ ነው ያለው። በሚወጡ ውጤቶች ላይ ከመተማመን ይልቅ የመጨረሻውን ውጤት ከመወዛችን በፊት ዋናዎቹ የምርጫ ሰነዶችን እንድናውቅና ማጣራትም እንድንችል እንዲደርሱን እየጠየቅን ነው።
የ40883ቱም የምርጫ ጣቢያዎች ሰነዶች ስካን የተደረጉ ቅጂዎች በእጃቸው እንደሚገኙ የኮሚሽኑ ሊቀመንበር ቼቡካቲ ተናግረዋል። ከ290 የምርጫ ወረዳዎችን በተመሳሳይ ሁኔታ ስካን የተደረጉ ሰነዶችን እየተጠበቁ እንደሆነ አመልክተዋል። ጊዜያዊ ውጤቶችን ለመግለጽ እየተጠቀሙ ያሉት ዋናዎቹን ሰነዶች መሆኑን ገልጸዋል። በቅጂዎቹና በዋናዎቹ ሰነዶች መካከል አለመጣጣም ካለ የተፈረሙት ዋና ቅጂዎች ውጤቱን ለመግለጽ ጉዳይ አገልግሎት ላይ የሚውሉ መሆኑንም ሊቀመንበሩ አክለው አስረድተዋል። በአጠቃላይ በመላ ሀገሪቱ ያለው ሁኔታ የተረጋጋ መሆኑ ቢገለጽም በምዕራባዊቱ ከተማ ኪሱሙ ውስጥ ግን የተቃውሞ ሰልፎች እንደነበሩና ፖሊስ አስለቃሽ ጋዝ መርጨቱ ተዘግቧል። በናይሮቢ ማታሬ መንደርም እንዲሁ የተቃውሞ እንቅስቃሴዎች እንደታዩ ታውቋል። በሌላ በኩል ደግሞ ከምርጫው ጋር የተያያዙ የተቃውሞ እንቅስቃሴዎች ቢኖሩ የኬንያ ፖሊስ አላስፈላጊ ኃይል ከመጠቀም እንዲቆጠብ አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን አሳስቧል። የአምነስቲ የምስራቅ አፍሪካ፣ የአፍሪካ ቀንድና የታላላቅ ሐይቆች አካባቢ ዳይሬክተር ሙቶኒ ዋኒኪ ማምሻውን በሰጡት መግለጫ በምርጫው ኤሌክትሮኒክ መረጃዎች ላይ ሰርጎ ገብ ጥቃት መፈጸሙ ዛሬ ጠዋት መነገሩ ጥርጣሬን ያጫረ ሲሆን የተቃዋሚዎቹን ደጋፊዎች ወደ ገድ እየገፋ ነው ብለዋል። በመሆኑም ፖሊስ ሰላማዊ ተቃዋሚዎቹን ለመበተን ኃይል ወይም ጥይት መጠቀም የለበትም። ኃይል መጠቀም የሚያስፈልገው እንደ መጨረሻ አማራጭ ብቻ ነው። ያንንም ቢሆን ህይወትን ለማዳን ሲባል ብቻ እጅግ አነስተኛ የሆነ ኃይል ነው መጠቀም የሚያስፈልገው ብለዋል የአምነስቲ የአካባቢው ዳይሬክተር ሙቶኒ ዋንየኪ።
ወደ ቀጣዩ ዘገባ እናልፋለን። የመላው አንድነት ድርጅት መኢአድና ሰማያዊ ፓርቲ የለገጣፎ ለገዳዲ ከተማ አስተዳደር የእምነት ነጻነትን በመጣስ አብያተ ክርስቲያናትን አፍርሰዋል ሲል ከሰዋል። የከተማው አስተዳደር ከንቲባ በበኩላቸው ህገወጥ ግንባታና የመሬት ወረራን ሊያቆም ነው ሲሉ ይናገራሉ። መለስካቸው አማሃ ነው ይዘገበልን።
ሁለቱ ፓርቲዎች ከትናንት በስቲያ በጠሩት ጋዜጣዊ መግለጫ ላይ ያሰራጩት ጽሑፍ በሕገ መንግሥቱ የተቀመጠውን የእምነት ነጻነት በመጣስ ለገጣፎ የተፈጸመውን የቤተ ክርስቲያን ማፍረስ ተግባር አጥብቀን እንቃወማለን የሚል ርዕስ ያለው ነው። አክሎም በአጠቃላይ ዛሬ በሥልጣን ላይ ያለው መንግሥት በ1987 ዓ ም በወጣው ሕገ መንግሥት መንግሥት በሃይማኖት ጉዳይ ጣልቃ አይገባም የሚለውን ድንጋጌ ይጥሳል ይላል። ይህ ብቻ አይደለም፣ በየጊዜው በሚያደርገው ጣልቃ ገብነት ለብዙ ሺህ ዓመታት ተከባብረው የኖሩ ወገኖቻችንን ወደ አላስፈላጊ የእርስ በርስ ብጥብጥ እያስገባቸው ይገኛል ሲል ይከሳል። በቅርቡ በለገጣፎ ከተማ ተፈጽሟል ያለውን ድርጊትም እንደ ምሳሌ አቅርቦታል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ
ሰኔ 30 ቀን 2009 ዓ.ም በኦሮሚያ ክልል በአዲስ አበባ ዙሪያ ለገጣፎ ከተማ ልዩ ስሙ ገዋሳ በሚባለው አካባቢ የተገነባውን የቅዱስ ዮሐንስ ቤተክርስቲያን ህገወጥ ግንባታ ነው በሚል ሽፋን ህዝቡን ሳያማክሩና ዘላቂ መፍትሄ ሳያስቀምጡ በፖሊስ ኃይል እንዲፈርስ አድርጎ ጽላቱን ለገጣፎ ፖሊስ ጣቢያ፣ ንዋየ ቅድሳቱን ደግሞ በኦህዴድ ጽህፈት ቤት መጋዘን ማስቀመጡ አስተዳደሩ የእምነት የለሽዋን የዩዲት ጉዲትን ድርጊት መፈጸሙንና ሆን ብሎ የኦርቶዶክስ ተዋህዶ ሃይማኖት ተከታዮችን የእምነት ነጻነት በመጋፋት በአማኞቹም ላይ ከፍተኛ የስነልቦናና የሞራል ውድቀት አድርሶ ሆን ተብሎ የህዝቡን ቁጣ መቀስቀስ መረጋጋት እንዳይፈጠር ብርቱ ፍላጎቱ ያለው መሆኑን ነው።
የለገጣፎ ለገራዲ ከተማ ከንቲባ ወይዘሮ ጫልቱ ሳኒ ደግሞ ይህን በሁለቱ ፓርቲዎች የተሰጠውን መግለጫ ያስተባብላሉ። እንደርሳቸው ከሆነ የተባለው ቤተክርስቲያን ከመነሻው ህግን ባከበረና በተከተለ መንገድ ግንባታ ጀምሮ አያውቅም። ከዚህ በፊት 3 ጊዜ ለመገንባት ሙከራ ተደርጎ በህግ አግባብ 3ቱንም ጊዜ ግንባታው እንዲቋረጥ ተደርጓል ይላሉ። ከዚህም በላይ የመገነቢያው ስፍራም ከከተማው ማስተር ፕላን ውጭ ነው የሚሉት ከንቲባዋ በሕገ ወጥ መንገድ ከአካባቢው አርሶ አደር የተገዛ መሬት መሆኑን ያስረዳሉ። ጉዳዩም ገና በንጥልጥል እንዳለና በቤተ ክርስቲያኑ መታነጽም የህዝብ ቅሬታ አለ ይላሉ።
ሆን ተብሎ መሬት ፍለጋ መሬት ለመውረድ ካልሆነ በስተቀር ምንም በእምነቱ ስም የሚሳበብ ነገርም አለመኖሩ በግልጽ ተረጋግጧል። የአካባቢው አንድ ቀጠና ላይ 5 ቤተ ክርስቲያን አለ። ይሄ ትክክለኛ ቤተ ክርስቲያን ነው እየተሰራ ያለው። ህዝቡ በተለያየ ጊዜ ጥቆማ ይዞ ቅሬታ ይዞ ወደኛ ይመጣል። ምክንያቱም አንደኛ ለቤተ ክርስቲያን የምናዋጣው መዋጮ በጣም በዝቶብናል በስቷል። እኛ ብቻ ነው ወይ የሚያገለግለው ወይስ ከሌላ ነው? አይገባም የሚል ሰፊ የህዝቡ ቅሬታ ነበረና እዚህ አካባቢውም ህዝቡ ለመጥቀምም አይደለም፣ ህዝቡ በጣም ከፍተኛ ቅሬታ ነው ያለበት። 5 ቤተ ክርስቲያን አለ፣ 6ኛ እንዴት ተፈቅዱትን አላችሁ ነው።
የመያድና የሰማያዊ ፓርቲ መግለጫ ትኩረት የሰጠው ሌላ ጉዳይ ድርጊቱ ህገ መንግስታዊ መብቶችን የጣሰ መሆኑን መንግስት ከወዲሁ ተገንዝቦ አስቸኳይ እርምጃ እንዲወስድ፣ በከተማው አስተዳደር የተፈጸመው ድርጊትም የሃይማኖት ተከታዮችን ክብር የሚነካ እንደሆነ በመግለጽ የእርማት እርምጃ እንዲወሰድ ይመስላል። አቶ አበበ አካሉ
በህገ መንግስቱ የተቀመጠውን የሃይማኖት ነጻነት መከበር በመጋፋትና ጣልቃ በመግባት የወሰደውን ይህን አፍራሽ ተግባር እንዲያስተካክል የአካባቢው ኦርቶዶክስ ተዋህዶ እምነት ተከታዮችና የቤተ ክርስቲያን አገልጋዮች በሰላሌ አገረ ስብከት ሊቀ ጳጳስ በአቡነ ቀውስጦስ አማካኝነት ለኦሮሚያ መሬት አስተዳደርና ቢሮ ኃላፊዎች አቤቱታ ቢያቀርቡም እስካሁን መልስ የሰጣቸው አካል የለም። በመሆኑም የለገጣፎ ለገራዲ ከተማ አስተዳደር ቤተክርስቲያንን ያህል ትልቅ ነገር በማፍረስና የሃይማኖት መገለጫና የሀገር ክብር ጥንታዊ ቅርስ የሆነውን ጽላትና ንዋየ ቅዱሳን እንዳልባሌ ዕቃ በግዴለሽነት በማስቀመጥ የኦርቶዶክስ ተዋህዶ ተከታዮችን እምነትና ክብር ማዋረዱን የመላ ኢትዮጵያ አንድነት ድርጅት መያድና የሰማያዊ ፓርቲ ሰማያዊ እያወገዝን፣ ጉዳዩን ጊዜ ሳይሰጠው ልዩ ትኩረትና አፋጣኝ መፍትሄ የሚሻ በመሆኑ ጽላቱም ሆነ ንዋየ ቅዱሳቱ በክብር በስፍራቸው በአስቸኳይ መለሱ ዘንድ አጥብቀን እንጠይቃለን።
ለለገጣፎ ለገዳዲ ከተማ ከንቲባ ለወይዘሮ ጫልቱ ጥያቄውን አንስቼላቸው የሰጡኝ መልስ ይህ ነበረ።
የወሰናቸው እቃዎችን የቤተ ክርስቲያን አካባቢ ነበር። እንግዲህ ቦታው ከኛ ቦታ የተሻለ በመሆኑ እዛ ቢቀመጥ የተሻለ ነበር። እዛ ደግሞ ውጭ እንዲያስቀምጡ የእምነት አባቶችን የሀገር ሽማግሌዎችን ጠርተን እየተወያየን ነበርና ይሄን እቃ ወስደው ወደ ራሳቸው ማስቀመጥ እንዳለባቸውና በፕላኑ መሰረት ደግሞ መስተናገድ እንደሚችሉ ተነጋግረን ነበር። አሁን ላይ ግን ያለው በመንግስት መስሪያ ቤት ውስጥ አንድ ክፍል ተለቆለት እቃው በክብር ተቀምጧል። እንግዲህ በዚህ ደረጃ ነው ያለው።
ወይዘሮ ጫልቱ፣ ትልቁ ቅሬታ አንዱ እነዚህ ቅዱሳን የሆኑ እቃዎች ክህነት ያላቸው ቤተክርስቲያኒቱ ሰዎች ማንሳት ሲገባቸው የአፍራሹ ግብረ ኃይል ነው የወሰደው ነው የሚባለው። ይሄ ህዝብን አያስቆጣም ወይ በእናንተ በኩል?
ይሄ ስህተት ነው። ምክንያቱም በእጃቸው ይሄንን አሁን ክህነታት እንግዲህ ትልልቅ ሰዎች የእምነት ሰዎች አሉ። እነሱ ራሳቸው ቄሶች ራሳቸው ሄደው እንዲያነሱ ነው የተደረጉ።
ወይዘሮ ጫልቱ በጣም አመሰግናለሁ ስለተባበሩ።
አመሰግናለሁ።
ወደ ቀጣዩ የመጽሔት ርዕስ እንሻገራለን። ሰሜን ኮሪያ የዩናይትድ ስቴትስ የፓሲፊክ ግዛት በሆነው ጓም ላይ የሚሳይል ጥቃት ለመክፈት በጥንቃቄ እየመረመርኩ ነው ስትል ዛሬ በመናገሯ በዩናይትድ ስቴትስና በሰሜን ኮሪያ መካከል ወታደራዊ ግጭት ሊነሳ ወይም ሊቀሰቀስ ይችላል የሚለውን ስጋት ማባባሱ ተዘግቧል። ሰሜን ኮሪያ ይህን ምላሽ ሰጠችው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩናይትድ ስቴትስ ላይ የሚሰነዘር ማንኛውም አይነት ዛቻ የእሳትና የቁጣ ምላሽ ይጠብቀዋል የሚል ካሰሙ ሰዓታት በኋላ ነው። ሶል ያለው የአሜሪካው ድምጽ ዘጋቢ ብራያን ፓደን ባስተላለፈው ዘገባ ዩናይትድ ስቴትስ በሰሜን ኮሪያ ላይ የተወሰነ ጥቃት እንኳን ብትከፍት ወደ ሰፊ የኒውክሌር ጦርነት ሊያመራ የሚችል አደገኛ አጻፋ ምላሽ ሊያስከትል ይችላል ይላል። አዳነች ፍሳዬ ታቀርበዋለች።
ዩናይትድ ስቴትስ ሰሜን ኮሪያ ሚሳኤል በምትተኩስበት ወይም የኒውክሌር ፕሮግራሟ ባለበት አካባቢ የተወሰነ የቅድሚያ ጥቃት ብታካሄድ የሀገሪቱ መሪ ኪም ጆንግ ኡን በማያዋጣ ጦርነት ውስጥ ከመግባት ይልቅ ወደ መነጋገሩ መንገድ እንዲያዘነብሉ ሊያሳምናቸው ይችላል ሲሉ ሸን ኤንኳን የተባሉ የጸጥታ ጉዳይ ተንታኝ ተናግረዋል።
ትዕግስት አድርገው በቻይናና በሩሲያ በኩል መደራደሩን በመምረጥ መውጫ መንገድ ካገኙ በሕይወት ሊተርፉ ይችላሉ።
ሰሜን ኮሪያ የምትደቅነውን የኒውክሌር አደጋ ለማስወገድ ወታደራዊ እርምጃ መውሰድ የሚለው ራሱ የፒዮንግያንግ አመራር ሊገራ አይችልም ከሚል እምነት የተነሳ ነው ይላሉ የሰሜን ምስራቅ እስያ ጉዳይ ተንታኝ ብሩስ ክሊንገር።
So there seems to be a disconnect between saying Kim Jong-un is crazy and might launch an attack.
ኪም ጆንግ ኡን እብድ ናቸውና ጥቃት ሊከፍቱ ይችላሉ። ነገር ግን ለዩናይትድ ስቴትስ ጥቃት ምላሽ መስጠቱ ላይ ሊጠነቀቁ ይችላሉ የሚለው አነጋገር የሚገናኝ አይመስልም።
ዩናይትድ ስቴትስ ማንኛውም አይነት ወታደራዊ እርምጃ ብትወስድብኝ በኒውክሌር መሳሪያ ያጸፋ ምላሽ በመስጠት አሳያታለሁ ስትል ሰሜን ኮሪያ ዝታለች። ወታደራዊ ስትራቴጂ አውጪዎች በበኩላቸው ውስን ወታደራዊ እርምጃ ቢወሰድ ሰሜን ኮሪያ በደቡብ ኮሪያ ላይ የከባድ መሳሪያ ተኩስ ምናልባትም የኬሚካል መሳሪያ ጥቃት ልትከፍት ትችላለች። እንዲህ አይነቱ ክስተትም ከፍተኛ ወታደራዊ ክምችት ባለበት የሁለቱ ሀገሮች ድንበር ላይ ግጭት ተነስቶ በደቡብ ኮሪያ ያሉት 28,000 የሚሆኑ የአሜሪካ ወታደሮች በውጊያው ሊገቡበት ይገደዳሉ ይላሉ ወታደራዊ ስትራቴጂስቶች። ሰሜን ኮሪያ ጥቃት በተጀመረ በአንድ ሰዓት ውስጥ 300,000 የከባድ መሳሪያ ተኩስ ዙር የማውረድ ብቃት አላት። ይህም በመዲናይቱ ሶል ውስጥ የሚኖረውን 10 ሚሊዮን ህዝብ ጨምሮ የደቡብ ኮሪያን ግማሽ ህዝብ ሊያዳርስ ይችላል። መላ የሰሜን ኮሪያን የሚሳይልና የኒውክሌር ክምችትን ኢላማ ማድረጉ ሀገሪቱን መውረር ያቀፈ እቅድ እንዲኖር እንደሚያስፈልግ የሰሜን ምስራቅ እስያ ጉዳይ ተንታኝ ብሩስ ክሊንገር አስገንዝበዋል።
To guarantee that you've eliminated all North Korean nuclear and missile capability really would require
መላ የሰሜን ኮሪያን የኒውክሌርና የሚሳኤል መሳሪያዎችን ለማጥፋት ዋስትና የሚሆነው የሰሜን ኮሪያ መንግስት ሲወገድ ብቻ ነው።
ውላድሮ ከሰሜን ኮሪያ ጋር በሚደረግ ጦርነት ዩናይትድ ስቴትስ እንደምታሸንፍ፣ በሚሊዮኖች የሚቆጠሩ ሰዎች እንደሚያልቁና መላ ክልሉ እንደሚወድም ወታደራዊ ስትራቴጂስቶች ይናገራሉ። ቻይና ሰሜን ኮሪያን በመደገፍ ጦርነት ውስጥ ልትገባ እንደምትችልና ጦርነቱን እንደሚያባብስ ይታመናል።
በየቀኑ ከ100 በላይ አሜሪካውን እየገደለ ያለውን ከአደገኛ መድኃኒቶች የሚወጣውና ለከባድ ህመም ስቃይ የሚውለውን የመጠቀም ወረርሽኝ ታግለን ከማሸነፍ በስተቀር ሌላ አማራጭ የለንም አሉ ፕሬዚዳንት ዶናልድ ትራምፕ። ሚስተር ትራምፕ ኒውጀርሲ ከሚገኘው የጎልፍ ስፖርት ክለባቸው ሆነው በሰጡት መግለጫ ይህን ሱስ አስያዥ አደገኛ መድኃኒት የሚጠቀመው ሰው ቁጥር ባለፉት 20 ዓመታት በአራት እጥፍ ጨምሯል ብለዋል። በአንጻሩ የመቆጣጠሩ ጥረት ተዳክሟል ሲሉ ፕሬዚዳንቱ ተናግረዋል። ይህን መቅሰፍት ከሱስ አስያዥ መድኃኒት ማስተላለፍ ወንጀል በሚያዙት ግለሰቦች ላይ ከባድ ቅጣት መጣል፣ አብዛኛውን አደገኛ ሱስ አስያዥ በድብቅ የሚገባበትን የደቡቡን ድንበር በቁጥጥራችን ማዋል ወይም ቁጥጥሩን ማጠናከር ያስፈልጋል ብለዋል። በሱስ ለተያዙ ሕክምና በመስጠትም በመከላከል እርምጃዎችም ላይ እንተጋለን ሲሉ ፕሬዝዳንቱ ቃል ገብተዋል። የቪኦኤዋ ዝላቲካ ሆክ ያጠናቀረችውን ዘገባ ቆንጅት ታቀርባለች።
ሚስተር ትራምፕ በባለቤታቸው በቀዳማዊት እመቤት ሚላኒያና በጤናና ሰብአዊ አገልግሎቶች ሚኒስትራቸው ታም ፕራይስ ታጅበው ለጋዜጠኞች ሲናገሩ የዚህ አደገኛ ሱስ አስያዥ መድኃኒት ተጠቃሚነት ወረርሽኝ በሁሉም የህብረተሰባችን ክፍል ላይ አደጋ ደቅኗል ብለዋል።
Drug overdose is now the leading cause of accidental death in the United States and opioid
United States ውስጥ በድንገተኛ አደጋ በሚሞተው ሰው ብዛት ትልቁን ቁጥር የሚይዘው አደገኛው መድኃኒት ከመጠን በላይ ወስዶ የሚሞተው ሰው ነው። በዚህ ሳቢያ የሚሞቱ ሰዎች ቁጥር ከ1999 ዓመተ ምህረት ወዲህ በአራት እጥፍ ገደማ ጨምሯል። በዚህ ደረጃ የከበደ ችግር አይተናነውቅ።
ፕሬዝዳንቱ ለችግሩ ተጠያቂ ያደረጉት ከሳቸው በፊት የነበረውን አስተዳደር ነው። በ2011 እና 16 መካከል በሱሳ ሲያጅ መድኃኒቶች ማስተላለፍ ከባድ ወንጀል በፌደራል መንግስት አቃቤ ሕግ የተከሰሱ ተጠርጣሪዎች ቁጥር በ23% ቀንሷል ብለዋል። ከባድ ወንጀል ፈጽመዋል ተብሎ በተበየነባቸው ተከሳሾች ላይ የሚወሰነው አማካዩ የስራት ፍርድም አጥሯል ያሉት ፕሬዝዳንቱ እኔ ግን ይህንን አካሄድ እቀለብሰዋለሁ ሲሉ ቃል ገብተዋል። ችግሩን በተመለከተ ጥናት እንዲያካሂድ የተቋቋመው ኮሚሽን ብሔራዊ አስቸኳይ ጊዜ ታውጆ መፍትሄ ሊፈለግለት የሚገባ ችግር መሆኑን ባለፈው ሳምንት ለፕሬዝዳንቱ አሳስቧቸዋል። በ2015 ዓመተ ምህረት 52000 አሜሪካውያን ሱስ አስያዡን አደገኛ መድኃኒት ከመጠን በላይ ተጠቅመው መሞታቸውን የገለጹት የጤና ሚኒስትሩ ፕራይስ ይህ ቁጥር እያሻቀበ መሆኑንም አክለው አስታውቀዋል። ብሔራዊ የጤና ተቋማት NIH ሱስ መከላከያ ክትባትና ሱስ የማያሲዝ የህመም ማስታገሻ ለመስራት ጥረት ላይ ያለ መሆኑን ሚኒስትሩ አመልክተዋል።
አድማጮች የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ስርጭታችን ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶች ለሰዓቱ የተመረጡትን እናሰማለን።
ሁሉ ሰለሞንና ጽንግርማ አንድ ዘገባ ዘገልጠ ነበረ። እንደምመረው ዘገባ በጣም አሳዛኝ አስገራሚ ሆኖ ነበር ያገኘሁት። ማንም እንደዛ እንደሚያገኝና እንደሚጨነቅ የታወቀ ነው። እና በተለይ በተለይ ትምህርት ቤትና አስተማሪ ልጆችን እንደማበረታታት ሞራል እንደመስጠት ማግለል ጥሩ እንዳልሆነ ሁላችንም መገንዘብ ያለብን ይመስለኛል። እንኳንስ ትምህርት ቤት ሊያገላቸው ይቅርና እዛምናዩ ተማሪዎች ራሳቸው ጠናቱን እንዳያገላቸው ሰብስበው ማግለል እንደሚመባቸው እነዚህ ልጆች ወደው እንዳልሆነ ያደረጉት ተገደው ካቅማቸው በላይ በመሆኑ እንጂ ፈልገውት እንዳልሆኑ ነው። ትምህርት ቤትም አስተማሪም ማስተማር ያለበት እነሱም የሞራል ድጋፍ መስጠት አለበት። እዛምናሩትን ተማሪዎችን ጭምር ንቃት መስጠት ነው የሚፈልገው እንጂ ተማሪዎችን ማግለል እጅግ የሚያስጠይቅ ጉዳይ ሆኖ ነው የሚሰማኝ። ህብረተሰቡን ጭምር ማንቃት አለበት። ትምህርት ቤት የትኛውን ትምህርት ቤት ኤሌመንታሪ አንስቶ እስከ ሀይ ስኩል ያን ቤት ትምህርት ቤቶች ህብረተሰቡን ማንቃትና ትክክለኛውን ምርሆ መስጠት በጣም አስፈላጊ ነው እላለሁ። በጣም አመሰግናለሁ።
አስተያየቶቻችሁን ያደረሳችሁን አድማጮች ያመሰግን። ዛሬ አንዱን ያሰማነው ብዙ አይደሉም አስተያየት ያደረሱን ልበል። ሌሎቻችሁም ታዲያ በንቃት ተሳተፉ ዘንድ እንጋብዛለን እና በረታታለንም። ታዲያ አስተያየቶቻችሁ አዲሱ ያስተያየትን ምንነት አስመልክቶ ግን የምንጊዜ ማሳሰቢያችን እዚህ ጋር እናስተዋውስ።
መልካም ነው። ጥሩ ቦታ ነው አጋጣሚም።
አሁን የምትልኩልን አስተያየቶች በፕሮግራሞቻችን በቀረቡ ዝግጅቶች ላይ እንዲያተኩሩ እለትና ፕሮግራሙን ብትጠቅሱም ደስ ይለናል ወይም አይከፋንም።
አዎ ደስ ይለናል። አንዳንዴ ደግሞ የአንዳንዳችንን ኃላፊነት ለሌላችን የመስጠት አጋጣሚም አለ። አሁን እኔ ያቀረብኩትን ፕሮግራም አሉላ በቀደም ያቀረብከው ፕሮግራም ብሎ ይከስተዋል። አንተ ያቀረብከው ወደ እንደዚህ አይነት
ይደረጋል።
ከጣቢያም ከስምም ጋራ
መማላውት ነገር አለ ወይም በመሰረቱ የተጠቅሰው በዚህ ፕሮግራም የቀረበ ያለ ማለት አዝማሚያ አለ። ታዲያ አንዳንዴ ሽልማቱንም አንተ ለሰራው ለኔ ሊሰጡ ይችላሉ። ከሱም ብቻ ሳይሆን
እሱ ላይ ፍርድ ነው።
አድማጮቻችን ፕሮግራሞቻችን ላይ የሚቀርቡ አስተያየቶችን ምን ጊዜ እናበረታታለን። ትችቶችም ቢሆኑ የተጨበጡ አስተያየቶች እስከሆኑ ድረስ ፕሮግራሞቻችን ላይ በቀረቡት ላይ እንዲያተኩሩ የሚለው አጽንኦት ይሰጥ። እናመሰግናለን። ታዲያ እዚህ ግድም ፋታ እንውሰድ።
እንዴታ
ማን
ሙዚቃ አረፍት ሙድ የምንወደው ድምጻ ይመስለኛል
ይመስላል
ማለት ነው እንዳቻለን ግን
ይሄ ግን ቀረብ ያለ አጋጣሚም ያለው ይመስላል
ኦ
ዝርዝር ልትናገር ነው ከሙዚቃው በኋላ ዘፈኑ በጣም ሊያጥር ነው የኔ ሐሳብ ግርማ ነጋሽ ነው ቅርበቱን
ብርሃን ምን ነካሽ
ሰዓት ያነሰ ይመጣል
ሰው
አርማጮች የምትከታተሉት በ19 እና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው የስቱዲዮ ሰዓታችን ከምሽቱ 3:36 ያመለክታል ርዕሰ ወሬዎችን ባጫጭሩ
ሚኒሶታ ውስጥ በሚገኘውና ብሎሚንግተን በሚባለው መስጊድ ላይ የደረሰውን የቦምብ ጥቃት በሚመለከት ትናንት ማክሰኞ አማንያን የማህበረሰብ አባላት የፖለቲካ መሪዎችና የአካባቢው ሰዎች ተሰብስበው የተማጽኖ ሻማ መብራት ስነ ስርዓት አካሂደዋል። መሐመድ ኦማር የእስልምና ማዕከል ዳይሬክተር ለቪኦኤ በሰጡት ቃል መሰባሰባችን ለአጥቂዎቹ መልእክት ለማስተላለፍ ነው ብለዋል። በዛሬው ዕለት ከፓሪስ ከተማ ወጣ ብላ ከመትገኝ ስፍራ የነበሩ የፈረንሳይ ወታደሮችን ሆን ብሎ በተሽከርካሪ ለመጨፍለቅ የሞከረ አንድ ግለሰብ የፈረንሳይ ፖሊስ ተኩስ በቁጥጥር ስር መዋሉን ባለስልጣናት አስታውቀዋል።
ሪሶርቹን እኚህ ነበሩ። አድማጮች አሁን ሁለተኛው አጋማሽ ተጀምሯል። ለዚህ ክፍል ቀዳሚ ወደ ሆነው ዝግጅት እናልፋለን። አሜሪካና ህዝቧ ዩናይትድ ስቴትስ የስደተኞች ማስፈር መርሃ ግብሯ አማካኝነት አምጥታ ለምታሰፍራቸው ስደተኞች የመጀመሪያው የሶስት ወር ጊዜ መኖሪያ ቤትና ስራ እንዲያገኙ እሱም ብቻ ሳይሆን የአሜሪካን አኗኗር ዘይቤ ባህል ለማስተዋወቅ ብዙ ርብርብ የሚጠይቅ ጊዜ ነው ይላል። አሜሪካና ህዝባ በመንደርደሪያው በርግጥ በአሜሪካ ማህበረሰብ ውስጥ በደንብ ተዋህዶ መኖር እንዲህ በሶስት ወር ውስጥ የሚያልቅም አይደለም ይላል። ፔንሲልቬኒያ ፒትስበርግ ከተማ የሚኖሩ አንዲት ሴት ስደተኞችና ቤተሰቦቻቸው ከያሉበት ማህበረሰብ ጋር እንዲለማመዱ ለመርዳት እየሞከሩ መሆናቸውን ጠቅሳ ቆንጅታየ የኬን ፋሩምባን ዘገባ እንዲህ አጠናቅራለች። ለዛሬው የአሜሪካና ህዝባ ፕሮግራም ነው።
ሐዛም ሐሺሚ ከአፍጋኒስታን ከመጡ ወዲህ ብዙ አዳዲስ ነገሮችን አይተዋል። ለመጀመሪያ ጊዜ የአሜሪካ ምግብ ቀምሰዋል። ለመጀመሪያ ጊዜ አሜሪካ ውስጥ የመጀመሪያ ስራቸውን ይዘዋል። አሁን ደግሞ ፒትስበርግ ፓይሬትስ በሚባለው የቤዝቦል ስፖርት ቡድን ሜዳ ፒኤንሲ ፓርክ ላይ ለመጀመሪያ ጊዜ የአሜሪካን ቤዝቦል ጨዋታ ሊመለከቱ ከህዝቡ ጋር ጉብ ብለዋል።
Today we are Pirates game, first time ever for my family. In Afghanistan, people are very big fan of soccer, and they don't know anything.
ቤተሰቤ ይህን ጨዋታ ዛሬ ገና ለመጀመሪያ ጊዜ የማየት እድል ማግኘቱ ነው። አፍጋኒስታን ውስጥ ሰው በጣም የሚወደው የእግር ኳስ ጨዋታ ነው። ስለ ፓይሬቶች ምንም የሚያውቁት ነገር የለም።
ሐሺሚ አፍጋኒስታን ውስጥ ለዩናይትድ ስቴትስ የጦር ሰራዊት በአስተርጓሚነት ሲሰሩ ቆይተው ነው ወደ አሜሪካ የመጡት። የስራቸው ጸባይ ከእለት ወደ እለት አደገኛ የሆነ መጥቶ እንደነበረ ያስታውሳሉ።
So I quit working there as a matter of fact because my family and I got threatened to death.
ያንን ስራ በ2009 ዓመተ ምህረት ላይ አቆምኩኝ። በእኔም በቤተሰቤም ላይ እንገላቸዋለን የሚል ዛቻ ስለመጣብን ነው።
ሐሺሚ በ2015 ከሁለት ዓመት በፊት ማለት ነው በልዩ የኢሚግሬሽን ቪዛ አማካይነት ወዲህ ወደ ዩናይትድ ስቴትስ ነው ከቤተሰባቸው ጋር የመጡት። ምንም እንኳን እንግሊዝኛ ቋንቋ የሚያውቁና በደንብ ከቀድሞ የዩናይትድ ስቴትስ የጦር ሰራዊት ባልደረቦች ጋር ሲነጋገሩ የቆዩ ቢሆንም አሜሪካ መጥተው ሲኖሩ ግን ለሀገሩም ለሕዝቡም ለባህሉም እንግዳ መሆናቸው አልቀረም። ከዚያ በኋላ ሄሎ ኔይበር ሰላም ጎረቤቴ የሚባል ፒትስበርግ ከተማ ከሚገኝ ከአንድ በጎ አድራጎት ድርጅት አንድ ኢሜል ከተፍ አይልላቸው
አዳዲስ አሜሪካውያን ቤተሰቦችን ትተዋወቃለህ፣ ባህሉን ትለምዳለህ፣ በቃ ስለ ሀገሩ ስለ ባህሉ በጠቅላላው ትምህርት ታገኝበታለህ።
የሄሎ ኔይበር በጎ አድራጎት ድርጅት መስራች ስሎን ዴቪድሰን
I think it's important to remember that refugees are people who are forced
ስደተኞች ከሀገራቸው ሳይወዱ በግድ የተሰደዱ መሆናቸውን ማስታወስ በጣም ያስፈልጋል።
ሄሎ ኔይበርን ያቋቋሙት ስደተኞችን መርዳት ከሚፈልጉ አሜሪካውያን ጋር ለማገናኘት መሆኑን ይናገራሉ ስሎን ዴቪድሰን።
And I really thought a lot about how these two groups could come together.
እነዚህ ሁሉ ወገኖች ተዋውቀው ትርጉም ባለው መንገድ መነጋገር መገናኘት የሚችሉት እንዴት ነው የሚለውን ነገር ነው ያሰብኩበት።
ከዚያም አሜሪካውያን አለማማጆችንና ስደተኛ ቤተሰቦችን ለማገናኘት የሽርሽር የቤተ መጻሕፍት ጉዞ መርሃ ግብሮችን ማዘጋጀት ጀመሩ። አንዷ ስደተኞችን በማለማመድ የሚሳተፉት ሚሼል ቦም ይባላሉ።
I think it's vital. I think that we need to introduce
ባህላችንን ለነዚህ ሰዎች ማስተዋወቅ ያስፈልገናል። እጆቻችንን ዘርግተን ልንቀበላቸውና ከማህበረሰባችን እንዲዋሃዱ ልንረዳቸው ይገባል።
አሁን በዚህ ተወዳጅ የአሜሪካውያን መዝናኛ አማካይነት ከሐሺም ቤተሰብ ጋር ቤተሰባቸው ሲተዋወቅ ባለማማጅነት ሳይሆን በጓደኝነት እንደቀጠሉ ነው ሚሼል የሚናገሩት።
Their kids are 6, 5 and 3 and mine are 6 and 2 so it ended up being perfect.
እነሱ የ6 አመት ተኩልና የ3 አመት ልጆች አሏቸው። የኔ ደግሞ 6 እና 3 ናቸው። ስለዚህ ጥሩ እድሜ ነው። አብረው ሲጫወቱ ይውላሉ።
የሄሎ ኔይበር መስራች ስሎን ዴቪድሰን
Here in Pittsburgh we talk about being a city of bridges and how we build bridges.
ስለ ፒትስበርግ ከተማ ድልድዮች እንዴት ድልድዮቹን እንደምንገነባ እናወራለን። ያስተሳሰብ ወደ ከተማችን ወደሚመጡ ታዳዲስ ስደተኞችና ፍልሰተኞችን መዝለቅ ሲገባው ብዙ ጊዜ አይዘልቅም።
ፒትስበርግ በሄሎ ኔይበር እንደምን ዋላችሁ ጎረቤቶች በሚባለው በዚህ የበጎ አድራጎት ድርጅት አማካይነት ወደ አፍጋኒስታናዊው ስደተኛ ወደ ካዚም ሐሻሚ ልብ ድልድዩን ዘርግታለች።
City of Bridges, I love it.
እውነትም የድልድዮች ከተማ በጣም የወዳጅነት መንፈስ ያለው ህዝብ ነው። በጣም ይወደድኩት።
ወደፊትም ይህ ድልድይ ከፒትስበርግ ከተማም አልፎ ሊዘልቅ ሳይሆን አልቀረም። ስሎን ዴቪድሰን ከሌሎች የዩናይትድ ስቴትስ አካባቢዎች እኛም እንደናንተ ያለ ስራ መስራት እንፈልጋለን የሚሉ ኢሜይሎች እየጎረፉላቸው መሆኑን ይናገራሉ።
ወደሚቀጥለው ፕሮግራም እናልፋለን። ዲሞክራሲ በተግባር የምሽቱ የዲሞክራሲ በተግባር እንግዳ የህዝባዊ ወያነ ሐርነት ትግራይ መስራች አባል አንጋፋው አስገደ ገብረስላሴ በውጊያ በአዋጊነት በስንቅና ትጥቅ አከፋፋይነትና በውጊያ ስልጣኝነት ለ17 ዓመታት ሰርተዋል። መሳሪያ አንስተን ወደ በረሃ ለትግል የገባ ነው የሀገሪቱን ሉዓላዊነት ለማስጠበቅ በተለይም የባህር በሮቿን ባለቤትነት ለማስከበር ደርግን አስወግደን ዲሞክራሲያዊ ስርዓት ለመመስረት እንጂ የህወሓት መሪዎች ስልጣን ከያዙ በኋላ እንዳደረጉት ኤርትራን ለማስገንጠል አልነበረም ሲሉ በቁጭት ይናገራሉ። አቶ አስገደ ከ30,000 በላይ ታጋዮች ጋራ ከድርጅቱ እንዲሰናበቱ ከተደረገ በኋላ አሁንም ይሰራሉ? ምን እየሰሩ ነው? ለህክምና ዋሽንግተን ዲሲ የሚገኙት አቶ አስገደ ገብረስላሴን ሰለሞን ክፍሌ ለዲሞክራሲ በተግባር አናግሯቸዋል። ውይይቱ ሌላ የተቀላቀሉት የፖለቲካ ድርጅቶች ይኖር እንደሆነ ለቀረበላቸው ጥያቄ በሰጡት መልስ ይጀምራል።
ወጣ በኋላ አረናን መሰረትኩ የመድረክ አባል ነበርኩ። ግን የህብረት አመት ግን ዝም ብዬ አክቲቭ ሆኜ መስራት ካልሆነ በስተቀር ሙሉ በሙሉ አልንቀሳቀስም። ጤና ማላገኘሁ።
አሁንም የአረና ፓርቲ አባል ነዎት?
አይደለም። አሁን ግን የሁሉም የአንድነት ኃይሎች ደጋፊ ነኝ። ለአንድነት ለሚታገሉ በሙሉ አክቲቭ ሆኜ በተለያየ መንገድ ተባብራቸዋለሁ።
አቶ አስገደ፣ የኢህአዴግን በተለይም የራስዎን የህወሓትን አመራር በመተቸትና በመቃወም በየጊዜው በሚያወጧቸው ጽሑፎች ይታወቃሉ። በጣም በጣም ጠንካራ አስተያየቶች ናቸው የሚሰጧቸው። እንደሚያውቁት ደግሞ ምንም እንኳ መንግሥት ሐሳብን በነጻ ለመግለጽ የሞከረ አንድም ሰው አልታሰረም ቢልም በርካታ ጋዜጠኞችና የተቃዋሚ ፖለቲካ መሪዎች ታስረዋል። እርሶ በጻፏቸው የተቃውሞ አስተያየቶች ምክንያት ታስረው ያውቃሉ? መቼ? ለስንት ያህል ጊዜ?
እኔ ከእስራቱ ይልቅ ብዙ መጓሳቀል ደርሰኛል። ስም ማጥፋት፣ ልጆች የማሰር፣ የመንገላታት አጋጥሞኛል። እኔም በጻፍኩት መጽሐፍ ጋር ሶስት ማጥፋት ብዬ አጭር ጊዜ ቢሆንም አስረው ነበር። 5 ዓመት ሙሉም ተማጉተናል። ስለዚህ እኔ በህግ ደህና ይሆን ዳኞች ሲገኙ እረታቸዋለሁ። እንደገና ይገለብጡታል፣ በተለያየ መንገድ ይገለብጡታል። ወደ 9 ጊዜ ተፈርዷል፣ 9 ጊዜ ተከፍቷል። እና ከዛ በላይም በኢኮኖሚ እንድደቅ፣ ከቤተሰብ እንድነጠል፣ ይሄ ጓዶች የበላ ነው የከዳ ነው እየተባለ ከተወለድኩበት መንደር ሳይቀር ሄደው ቀስቅሷልና ከመግደል ከማሰር በላይ ብዙ ተቃይቻለሁ። አሁንም ልጆቼን በራሴ እንደ ሁለተኛ ሶስተኛ ዜጋ ሌላ ቀርቶ ከኔ ሻይ አይጠጣም ከኔ ሄደም ተጠርጣሪ ነው።
የወቅቱን የኢትዮጵያ ሁኔታ እያነሳን እንነጋገር እስኪ። በቅድሚያ የመንግስቱን የአስቸኳይ ጊዜ አዋጅ እንዴት ያዩት? በእርግጥ አሁን ተነስቷል ተብሏል።
የመንግስት ጊዜያዊ አስቸኳይ አዋጅ ድሮም ሳይታወጅ ታውጆ የተሰራበት ነው። ሰው ታስሯል፣ ከአዋጅ በፊት ታስሯል፣ ተገድሏል፣ ከሀገር ተሰደዋል፣ ፕሬሱ ተዘግቷል፣ ሁሉም ነገር ተዘግቶ ነበር። በግልጽ በአዋጅ ሲመጣ ደግሞ ሰው አዲስ ይመስለዋል እንጂ ኢህአዴግ ስልጣን ከያዘ ጀምሮ በሀገሪቱ ጦርነት አቋርጦ አያውቅም። ሰው ማሰር አቋርጦ አያውቅም። መግደሉ አቋርጦ አያውቅም። ከገባም ዝም ብሎ የጭንቀት አዋጅ ነው እንጂ ለውጥ ሊያመጣ አይችልም። አሁንም አዋጅ አንስተናል ቢሉም ከአዋጅ በፊትም ለውጥ አልነበረም ብያለሁ። አሁንም ለውጥ አልነበረም። በአዋጅም ያው ነው፣ አንድ ነው። ከዛ ውጭ አይሆንም። ግን አዋጅ ከነሳ ለምን ተነሳ የሚለው ነገር መልስ የለውም። አዋጅ ከተነሳ እስረኞች፣ ፓርቲዎች መፈታት አለባቸው፣ ጋዜጠኞች መፈታት አለባቸው። ቢታወጅም ባይታወጅም ለእኔ ለውጥ አይሰጠኝም።
ሙስናን በተመለከተም አቶ አስገደ፣ መንግስት በቅርቡ ይጠረጠራሉ ያላቸውን ባለስልጣናትና ደላሎች ይዞ ካሰረ በኋላ ጉዳያቸው በፍርድ ቤት እየታየ ነው። እስኪ በዚህ ላይ ያለውትን አስተያየት ልስማ።
ለምን መሰለ አቶ ሰለሞን፣ ሙስና በሀገራችን ከቀበሌ እስከ ጠቅላይ ሚኒስትር ቢሮ ሙስና አለ። ጠቅላይ ሚኒስትር ቢሮ ራሳቸው ኃይለማርያም ደሳለኝ እንዳሉትም ሙስና፣ ስርቅ፣ ክራይ ሰብሳቢነት ከጠቅላይ ሚኒስትር ጀምሮ እስከ ታች የተዘረጋ ነው። በተለየ ደግሞ በኢህአደግ ፓርቲዎችና ኢህአደግ በሚመራው ፓርቲ ያለ የተበላሸ አሰራር እናስወግዳለን፣ የስልጣን መዋቅርም እናደርጋለን ብሏል ጠቅላይ ሚኒስትር ኃይለማርያም። እስካሁን አላየንም። ክልት 2 ዓመት ነው። ከዛ በፊትም ጠቅላይ ሚኒስትር መለስ ባነበርበትም ሙስና እናጠፋለን፣ ሙስና ካላጠፋን አንድ እርምጃ እንሄድም የሚል ነበራቸው። ቆየት ብለው እንደገና ሙስና ከጉንድ ከቆረጥነ ኢህአደግ በሙሉ ከጉንድ ይቆረጣል ብሏል ጠቅላይ ሚኒስትር መለስ ማለት ነው። ቆየት ብለው ደግሞ ሙስና ከተያዝክ ወንጀል ነው፣ ካልተያዝክ ሙያ ነው ብሏል። ስለዚህ ሙስና ኢህአደግ ከበቀለ ከ84 ዓመተ ምህረት ጀምሮ የጀመረ ነው። እየሰፋ ሂዷል። እኔ ሶስተኛው መንግስት ነው ይሄ። ብዙ መንግስት አሳልፍ ያለው የነበሩ መንግስቶች በጣም የተበላሹና ለዘረዘራቸው ለጌጥ ለምቸት ነበራቸው። በተለይ ዘውዳውን ስርዓት እና ከመብላትና መጠጣት አያልፉን ነበረ። የእነዚህ ሙሰኛ ስር የሰደደ ለሀገሪቱ ሀብት ወደ ድህነት ያገባ ወደ ስደት ያገባ ነው። ይህ ጥያቄ ተቃዋሚ ኃይሎች ለ26 ዓመት ሙሉ አንስተውታል። ሰሚ ጆሮ አላገኙም። ህዝብ የሚያነሳው ያማል፣ ግን አፍ ያወጣ በሙሉ ተዘግቷል። እና አሁንም ሙስና ይዘናል የሚባለው ውሸት ነው፣ ማደናገር ነው፣ እድሜ ማራዘም ነው። የትኛው ዋና የሙስና ኮር አልተነካም? እንደገና እንዳልኩ ሙስና እስከታች ያንሰራፋ ነው። የተንሰራፋ ስለሆነ ይሄ ሙስና ያደገ ሊመታ ከሆነ መቼና ተመች የለም። ምናልባት እነዚህ ተይዘው ያሉ ሰዎች አንዳንዶቹ ያደግ ካለው ከምሁራን ጋር ያለው መልካከት የተነሳ ወይ አንድ ተቃውሞ ያነሱ ይሆናል ወይ ጠረጣሪ ይሆናሉ። ስለዚህ በሰበብ ሰበብ አድርጎ ሊሆን ይችላል፣ ሙስተጀም ሊሆን ይችላል ግለሰው። በአጠቃላይ ግን የሙስና ግንድ አልተገኘም። አንድ ጸሐፊ ምንድነው ያለው? ኢህአደግ ሙሰኞች አላሰረም። ሙሰኞች ሊያስር ከሆነ ኢህአደግ በሙሉ መታሰር አለበት። ኢህአደግ በሙሉ ከታሰረ ደግሞ ከስልጣን መወገድ አለበት። መታሰር ብቻ ሳይሆን ከስልጣን መልቀቅ አለበት ነው ያለ። ትክክል ነበር የተናገረ ይሄ ሰውዬ። አሁን ሙስና እንመታለን የሚለው ነገር በውስጣቸው ላለ ቀውስ የህብረተሰቡ አቅጣጫ ለመቀየር ነው።
በአዲስ አበባ ነጋዴዎች ላይ የተደረገው አዲሱ አማካኝ የቀን ገቢ ትመናና ግብር ክፍያን በተመለከተስ ምን አስተያየት አሉት?
ግብር ክፍያ አሁን የተጀመረ አይደለም። በትግራይ 10 ዓመት ነው። በትግራይ የትግራይ ህዝብ ብዙ ብለናል። እኔ ራሴም በትግራይ ያለ በሽታ የትግራይ ህዝብ ፋብሪካ መድኃኒት እንስሳ እንደሚፈተን ሁሉ የትግራይ ህዝብን እንደመፈተኛ ያልሰራውን ያላገባውን ግብር ክፍል እየተባለ ሀብቱ ተወሯል። ነጋዴ ተሰዶ ቦዘኔ የሆነ ነው። የመሀል ሀገር ይሄ በሽታ እንዳይተላለፋችሁ እንደተላላፍ በሽታ ከወዲሁ እንከላከሉን ብዬን የጽፌ ነበር 6 ዓመት በፊት። ሌሎችም እንደዚህ እና ይህ ወደ መሀል ሀገር ለምንድን ነው እስካሁን ድረስ ያልመጡ? ሰጉ አዲስ አበባና ሌላ ያ ጥያቄ ከተነሳ ለወንበራቸው አስጊ ነው። ታስታውስ ከሆነ በ97 ዓመተ ምህረት ቅንጅት ሲያንቀጠቅሷቸው በታክሲዎች የነበረ ገደብ፣ ሌሎች ገደብ አንድ መብቶች በሙሉ ሰጡ። ስለዚህ ተረጋግተናል ወዘተ የሚል ሽፋን በህዝብ ላይ ያመጡት እዳ ነው እንጂ አሁን የጀመሩት አይደለም። ግብር መክፈል አለበት፣ ሀገራዊ ግዴታው ነው። ማንም ዜጋ ግብር መክፈል አለበት፣ ግን ፍትሃዊ መሆን አለበት።
ወዲህ ወደ ዩናይትድ ስቴትስ የመጡት ለህክምና እንደነበርና አሁን ጨርሰው ወደ ሀገሩ በቅርቡ ይመለሳሉ። ችግር ሊገጥመኝ ይችላል የሚል ፍራቻ አለዎት? በሰጧቸው አስተያየቶች ምክንያት
ለህክምና መጥቼ ከመጀመሪያ ጀምሮ በህመም ሰለሁ እየተናገርኩ ነው የመጣው። አሳክሙኝ ብያቸው ደርግ በማስወገድ ሚና ነበረና ብታሳክሙኝ ምንም የተለየ ሀሳብ ቢኖረኝ አልቻልም። ከዛም በኋላ መጥቼ የኢትዮጵያ ህዝብ በያለበት ከአውስትራሊያ፣ ከካናዳ፣ እንግሊዝ፣ ዴንማርክ፣ ከአሜሪካ ውስጥ አሳክሙኛል። በተለይ ደግሞ በዋሽንግተን ዲሲ የሚገኘው የኢትዮጵያ ኮሚኒቲ እጅግ ለጤናዬ ወሳኝ ሚና ተጫውቷል እና ለእነዚህም ለእግር መንገዴም ምስጋና እንዲደርሳቸው ይህችን መልእክት ብታስተላልፍ ላይ አቶ ሰሎሞን ክፍሌ አሁን ተሽሎኛል። በሽታዬ በሚያስተማምን ሁኔታ ነው ያለው። እግዚአብሔር ይስጥልኝ።
እግረ መንገዴን አንድ ጥያቄም አክዬ ነበረ። በሰጧቸው አስተያየቶች ምክንያት ችግር ይደርስብኛል ብለው ይፈራሉ?
እኔ ችግር ቢደርሰኝም ባይደርሰኝም ብዙ ትርጉም አልሰጠውም። ኦልሬዲ የምጽፈው እኔ የምታገለው የታገርኩበት 17 ዓመት ስለተከዳ ነው። በዚህ 17 ዓመት ትግል ደግሞ በሞተ ሺህ የሚቆጠር ህዝብ አልቋል፣ ተሰውቷል። በህወሀት ተመጥቶ ለውጥ ለማምጣት አካል ጎድለዋል። በአሁኑ ጊዜ 126,000 አካል ጉዳተኛል። ስንት የታጋይ ቤተሰቦች አይናቸው ታውረው ህክምና ጥተው ተርበው የሞቱም አሉ። ስለዚህ ህወሀት የሚባል አመራር ግን ሀብት የራሱ ደልቦ በስመ ህዝብ እየነገደ የሚነር ፓርት ነው። ስለዚህ እኔ ምንድን ነው የሚያመጣ አንድ የሚያጋጥመኝ ምንድን ነው? ማሰር ነው፣ ሞት ነው። እኔ ይህንን ቢደረግም እቀበለዋለሁ። ያድርጉ። ሀቅ ተናግሬ ግን ሱባኤ እገባለሁ።
አቶ አስገደ ገብረ ስላሴ፣ አንጋፋው የህዝባዊ ወያነ ሓርነት ትግራይ መስራች አባል፣ ለሰጡኝ አስተያየት በጣም አመሰግናለሁ።
እኔም አመሰግናለሁ። ጥረዴ አሜሪካ
ሰለሞን እናመሰግናለን። እኛ ደግሞ አድማጮች፣ አቶ አስገደ ገብረስላሴ በዚህ ውይይት ላይ ላቀረቧቸው ትችቶችና ክሶች የመንግስት ኃላፊዎችን ምላሽ ለማግኘት ወደ ተለያዩ ቢሮዎች ስልክ ደውለን ነበር። ለውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም፣ ለመንግስት ኮሚኒኬሽንስ ጉዳዮች ኃላፊ ለአቶ መሐመድ ሰኢድ፣ እንዲሁም ለትግራይ ክልላዊ መንግስት የህዝብ ግንኙነት ኃላፊ ለአቶ ገብረ ሚካኤል መለሰ ደውለን ነበር። ለዛሬ መልስ አላገኘንም። ጥረታችን ይቀጥላል።
አድማጮች፣ አሁን ሴቶችና ቤተሰብ። ሴት ተማሪዎችን ወደ ሳይንስ ቴክኖሎጂ፣ ምህንድስናና የሂሳብ ትምህርት ዘርፎች ለመሳብና ለማነቃቃት ታልሞ የተጀመረው የአሜሪካ ኤምባሲ ፕሮጀክት ከፍተኛ ውጤት እያመጣ መሆኑን ተሳታፊዎቹ ወጣቶች ተናገሩ። የኮምፒውተርና የተሻለ ህይወት ለመኖር የሚያግዙ ክህሎቶችን ለመቅሰምና እንዲሁም መሰል ስልጠናዎችን ባካተተው በዚህ ፕሮጀክት ተሳታፊ ከሆኑ ሰልጣኞች የአዲስ አበባዎቹ ትናንት ተመርቀዋል። አንዳንዶቹን ያነጋገረው እስክንድር ፍሬው ተከታዩን ዘግቧል።
የአስረኛ ክፍል ፈተና ወስደው የተሻለ ውጤት ካመጡት ውስጥ ፍላጎቱ ኖሯቸው ያመለከቱት ከነዚህ ውስጥም የተመረጡት ናቸው። የኮምፒውተር ክህሎትና ሌሎች መሰል ስልጠናዎች የተካተቱበት የስድስት ወር ፕሮግራም የስልጠናው አካል ነበር። 200 ሴት ተማሪዎች በአዲስ አበባ፣ በድሬዳዋ፣ በመቀሌ፣ በጅማና በባህር ዳር በዚህ ፕሮግራም ተሳትፈዋል። የአዲስ አበባዎቹ ተማሪዎችም ናቸው ትናንት የተመረቁት። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ስልጠናውን ያዘጋጀው ደግሞ ሴት ተማሪዎችን ወደ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና የሂሳብ ትምህርት ዘርፎች ለመሳብ እንደሚያግዝ በማሰብ ነው። ከተጠቀሱት ዘርፎች አንጻር ደግሞ መሞላት ያለበት ክፍተት እንዳለ ነው አዲስ የተሾሙት የኤምባሲው ጉዳይ ፈጻሚ ትሮይ ፊትረር የሚናገሩት።
For a long time in STEM careers there's been a shortage of women.
ለረጅም ጊዜ በሳይንስ፣ በቴክኖሎጂ፣ በምህንድስናና በሂሳብ ዘርፎች የሴቶች ተሳትፎ ያነሰ ነበር። ምክንያቱም እነሱ የነዚህ የትምህርት ዘርፎችን የመረዳት ችሎታ ስለሌላቸው አይደለም፣ ማንም ስላላበረታታቸው ነው። እነዚህ ሰልጣኝ ሴቶች በትምህርት ቤቶቻቸው አውንታዊ መልእክት የሚያደርሱ በህይወታቸው ውስጥም ሌሎችን የሚያነቃቁ ይሆናሉ። ከዚህ አንጻር ሲታይ ፕሮጀክቱ በሰፊው ተሳክቷል።
ተሳታፊ ተማሪዎቹም ስልጠናው እንደተጠቀማቸውና አስፈላጊም እንደሆነ ይናገራሉ። ከቦሌ የመሰናዶ ትምህርት ቤት የመጣችው ረቂቅ ታደሰ ከነዚህ አንዷ ናት። እድሉን እንዴት እንዳገኘች በመግለጽ ትጀምራለች።
እድሉን ያገኘሁት 10ኛ ክፍል ማትሪክ ባመጣሁት ውጤት ነው እና ለሴቶች ልዩ ተሳትፎ ስለተደረገ በነጥብ ምክንያት አግኝቻለሁ እድሉ።
ስንት ነበር ያመጣሽው እና ስንት ተላካችሁ ከእናንተ ትሮፊ ልትወዳደሩ? ከዛ ስንት አለፋችሁ?
ኦኬ ያመጣሁት 3.8 ነው።
3.8
እና
ለምኛ ሰቃይ ነበርሽ ማለት ነው?
አዎ ማለት ይቻላል። ከትምህርት ቤታችን 10 ተማሪዎች ነበር የተወዳደር ነው እና አምስታችን አልፈናል።
አምስታችሁ የተሻለ ውጤት ያላችሁ ናችሁ ያለፋችሁት ወይስ ሌላ መስፈርትም አለ?
አይ ሌላ መስፈርት አለ። እዚህ መተን አስራችንም ሁላችንም የተመረጥ ነው ተፈትነናል። የፕሮጀክቱን የራሱን ፈተና እና እሱን ያለፍነው አምስት ነን ከአስራችን ውስጥ ማለት ነው።
ከስድስት ወር በፊትና አሁን አንቺ አሁን የተሻለ ደረጃ ላይ ነው ያለሽ? አራስሽን ስታዩ ስትገመግሚው እንኳንም የዚህ ፕሮጀክት ተሳታፊ ሆንኩ የሚያስብሉሽ ነገሮች አሉ?
በጣም አሉ፣ ብዙ ናቸው። ለምሳሌ ያህል ኮዲንግ በጣም ተምሬያለሁ።
ኮዲንግ ሲባል በአማርኛ አርግልኝ።
ማለትም እንዴት ዌብሳይቶችን
ገጾችን እንዴት እንደምታደራጁ
እነሱንና ከኮምፒውተር ጋር ልዩ የሆነ ተስጦ እንዲኖረኝ እንደውም ፍላጎትም እንዲኖረኝ አድርጎኛል። ሌላው ደግሞ በጣም ጥሩ ጓደኞችን አግኝቻለሁ ከህይወት ልምድ ጭምር እና በጣም ጥሩ ፕሮጀክት ነበር።
ስምሽን ማን ልበል? አንቺን ከየት ትምህርት ቤት ነው
የመጣሽው? ማራማይት ሙላት እባላለሁ ከቦሌ መሰናዶ ትምህርት ቤት ነው የመጣሁት።
ስንት ነው ያመጣሽው አንቺ በ10ኛ ክፍል ፈተና መልቀቂያ ፈተና?
የ10ኛ ክፍል ውጤት 3.7 ነው።
አንቺም ሌላ ሰቃይ ተማሪ ነሽ ማለት ነው?
አዎ የ10ኛ ክፍል ውጤታችን እንደዚህ የሆነ ተብሎ ገባል። ከዛ ተፈተነን ካለፍን በኋላ እዚህ መተን ተፈተነንና ከዛ ውስጥ አልፌ ነው የገባሁት ማለት ነው።
አሁን አንዳንድ ሰው ምን ሊል ይችላል? ኮምፒውተር በየቦታው ትምህርት ይሰጣል፣ አሁን እዚህ በመግባታችሁ የተለየ ነገር ታገኛላችሁ ወይ ብሎ ሊጠይቅ ይችላል። ምንድነው እዚህ የተለየ ነገር ያለው?
እሺ ኮምፒውተር ትምህርት ብቻ አይደለም እዚህ የምንማረው። አንደኛ ጓደኞቻችን ናቸው እንተዋወቃለን፣ ስለዚህ በደንብ እንማራለን። አስተማሪዎቻችንም ጥሩ ናቸው። ከዛ በተጨማሪ ደግሞ የህይወት ልምድ ላይፍ ስኪል ብለውም ሌላ ያስተማሩ ነገር አለና እኛ ላይ
ተጓዳኝ ትምህርቶች አሉ።
አዎ በጣም ጠቅሞናል ብዬ ገምታለሁ። እሱ በጣም ተጠቅመንበታል።
ለምን ሴቶች ብቻ ብለው የሚጠይቁም አሉ። ለምሳሌ በትክክል ስታዩት እናንተ ሴቶች ከዚህ የራቁ ናቸው፣ እንደዚህ አይነት ትምህርቶችን እያገኙ አይደለም። ሴቶችን መርጦ ለእንደዚህ አይነት ፍቅር እንዲኖራቸው ለሳይንስ፣ ለኮምፒውተር፣ ለኢንጂነሪንግ፣ ለተዛማጅ ትምህርቶች ፍቅር እንዲኖራቸው የማድረግ የአሜሪካ ኤምባሲ ፕሮጀክት አካል ነው ይሄ እንግዲህ። እና ለምን ሴቶች ብቻ ብትባያቸው እንትያል?
እስከዛሬ ድረስ ብዙ ሴቶችን ስናይ እንደዚህ አይነት ትምህርት ውስጥ ተሳታፊ ሲሆኑ አላየንም። ብዙ ጊዜ ወንዶች ናቸው። ስለዚህ
ወንዶች ዘርፎች ናቸው እነዚህ።
አዎ እንደዛ ተብሎ ነው የሚገመተው። አሁን ግን አሜሪካ ኤምባሲ ይህን ችግር እየቀረፈ ይመስለኛል እና ለሴቶች መሆኑ ጥሩ ነው። ሴቶችም ወደዚህ እንዲገቡ ያደርጋቸዋል ብዬ አምናለሁ።
ከወንዲራር ትምርት ቤት የመጣችው ፋሲካ ተስፋዬም ተመሳሳይ ሐሳብ አንጸባርቃለች።
ይበልጥ ጥታማ ማሆን ምን ማለት እንደሆነ አሳይቶኛልና ይበልጥ ደሞ ሴት ልጅና ጥታማ ማስተን ተሻለ ነገርና ያ ደሞ ልዩ ስሜት አለው።
ይሄ ስለዚህ በአንድ ዘርፍ ብቻ ሳይሆን በአጠቃላይ እንደ ሴትም ስኬታማ እንድትሆን ያበረታታሻል ለዛ ነው ያልሽኛለሽ።
ይበልጥ ጠንካራ እንድሆን አድርጎኛል። ይበልጥና ደሞ የተሻለ ነገር እንድሰራ ወደፊት ያማራ እንዳደርግ አረርቶኛል።
ስርጭታችን መጠናቀቁ ነው። የቀረን ደቂቃ ለዜና የሚበቃ አይመስልም። የትግርኛ ስርጭት ይቀጥላል። ያስተናገድናችሁ አሉላ ከበደና